ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥቅምት 12 ቀን 2015 ዓመተ ምህረት ዝግጅታችን ጀመረ።
ይሄንን ትኩረት ሰጥቶ ይሄን ፕሮግራም ማዘጋጀታቸው ይሄንን እንቅና መስጠታቸው በጣም የሚያስደስት ሌሎችንም ያው የሚያስደስት ነው ብዬ ገምታለሁ።
ማስተዋወቅም አሻውን ቀነኒሳ በቀለን ነበር የሰማችሁት። በየአመቱ በኢትዮጵያውያን ብሎም በአፍሪካውያን ህይወት ውስጥ መልካም አሻራ ላኖሩ ግለሰቦች የሚሰጠው የሽልማት ስነ ስርዓት ሰሞኑን ተካሂዷል። የሽልማቱን ስነ ስርዓት በተመለከተ ፕሮግራም ይዘናል። የትምህርት ሚኒስቴር የ12ኛ ክፍል የመልቀቂያ ፈተና ላለፉት 2 ሳምንታት ሲሰጥ ቆይቶ አጠናቋል። ይህንንም የተመለከተ መሰናዶ አለን። የእንቅልፍ ጦትና ጣጣው ይለናል የቪኦኤው አሉላ ከበደ። የህክምና ባለሙያ አነጋግሯል። እርሱ በበኩሉ በቂ እንቅልፍ እንደሚያገኝ አጫውቶኛል። የኔን እንለፈው። ጤና ይስጥልኝ ክብራትና ክብራን፣ እንደምን ዋላችሁ እንደምን አመሻችሁ? ዛሬ የማስተናግዳችሁ እንግዶልኝ ነኝ። የፕሮግራሙ አዘጋጅ ቆንጅት ታዬ ነች። ለሚቀጥለው አንድ ሰዓት አብራችሁን እንድትቆዩ ጋብዛለሁ። አሁን በቅድሚያ የምሽቱን ዋና ዋና የዓለም ዜናዎችን እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምን አመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን እናሰማችሁ። ደረጀ ደስታ ነኝ። የውጭ ጣልቃ ገብነትና ህዋትን ያወገዙ ሰልፎች ዛሬ በኢትዮጵያ የተለያዩ ከተሞች ውስጥ ተካሂደዋል። ሰልፎቹ የተደራጁትና የተጠሩት በሞያና ሲቪክ ማህበራትና የፖለቲካ ፓርቲዎች የጋራ ምክር ቤት መሆኑ ተገልጿል። በአዲስ አበባው ሰልፍ ላይ የተናገሩት የከተማይቱ ምክትል ከንቲባ ጃንጥራር አባይ የህዋት ደጋፊዎችና ለኢትዮጵያ መዳከምና መፍረስ አቀዳችሁ የምትሰሩ ላሏቸው የምዕራብ አገሮች ሏላይነታችንን አትድፈሩ፣ ጣልቃ አትግቡብን፣ የውክልና ጦርነታችሁን አቁሙልን ብለዋል። ሰው ሰልፍ እንዲወጣ የተደረገው በግዳጅ ነው የሚሉ አንዳንድ ጭምጭምታዎች ቢሰሙም ይህንን የሚያረጋግጥ አስተያየት አለማግኘቱን የአዲስ አበባው ሪፖርተራችን ዘግቧል። በሌላ በኩል የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በቅርቡ ስለ ጣልቃ ገብነት ተጠይቀው በሰጡት ምላሽ ክሶቹን አስተባብለው እኛ የምንወግነው ለሰላም ነው ብለዋል። ከማንም የውጭ ኃይል ድጋፍ እንደማይደረግለት የሚገልጸው ህዋት ደግሞ ይልቁንም በኤርትራው ጦር ይደገፋል የሚለውን የኢትዮጵያን መንግስት በተደጋጋሚ መወንጀሉ ይታወቃል። ጦርነቱን ሊያስቆም የሚያስችል እርምጃ አልወሰዱም ሲል ዓለም አቀፉን ማህበረሰብም ወቅሷል። የዛሬው ውሎና የዚህ ዘገባ ሙሉ ዝርዝር ከዜናው ቀጥሎ ይቀርባል። ፕሬዚደንት ባይደን አገራቸው ከዚህ ቀደም ታይቶ በማይታወቅ የጦር ወንጀልና ሰብአዊነት ላይ የሚፈጸሙ ወንጀሎችን በሚያስከትል ሁከትና ብጥብጥ የተነሳ ዩናይትድ ስቴትስ ውስጥ ለረጅም ጊዜ ለቆዩ ኢትዮጵያውያን ዜጎች ጊዜያዊ የስደት ከለላዎችን መስጠታቸው ፍጹም ትክክል ነው ሲሉ የህግ መወሰኛው ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር የኒው ጀርሲው ዴሞክራት ሴኔተር ባብ መንዴዝ ትናንት ባወጡት መግለጫ አስታወቁ። መንዴዝ ይህን ያስታወቁት የባይደን አስተዳደር ኢትዮጵያ ውስጥ ባለው የጸጥታ ሁኔታ ምክንያት ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያን ሁሉ ከትናንት በስቲያ ጥቅምት 10/2015 ዓመተ ምህረት ጀምሮ ለ18 ወራት የሚቆይ ጊዜያዊ የከለላ ፍቃድ እንዲሰጣቸው በአገር ውስጥ ደህንነት መስሪያ ቤት በኩል መግለጫ ማውጣቱን ተከትሎ ነው። ሴናተር መንዴዝ በመግለጫቸው በኢትዮጵያ ያለውን ግጭትና ተኩስ በአፋጣኝ ለማስቆም እንዲሁም ግፍ የፈጸሙትን ተጠያቂ ለማድረግ ማዕቀብን ጨምሮ በእጃችን ያሉትን መሳሪያዎች ሁሉ መጠቀም አለብን። አሁን በዩናይትድ ስቴትስ የሚገኙ ኢትዮጵያውያን በሰላም ወደ አገራቸው እስኪመለሱ ድረስ ጥበቃቸውን ማጠናከር የጠንካራ ፖሊሲ አካሄድ አስፈላጊ አካል ነው ብለዋል። የዩናይትድ ስቴትስ የአገር ውስጥ ደህንነት መስሪያ ቤት ትናንት ባወጣው መግለጫ በግጭቱ፣ በሰብአዊ ቀውስ፣ በምግብ እጥረት፣ በጎርፍ፣ በድርቅና በመፈናቀል ምክንያት ወደ አገራቸው መመለስ የማይችሉ ኢትዮጵያውያን በአገራቸው ያለው ሁኔታ እስከሚሻሻል በአሜሪካ እየሰሩ መቆየትና መስራት ይችላሉ ማለቱ ይታወሳል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የፌዴራል ፍርድ ቤት ዳኛ በተከሰከሱት 2 የቦይንግ ማክስ 737 አውሮፕላኖች አደጋ ሕይወታቸውን ያጡ ቤተሰቦች የወንጀል ሰለባ ናቸው ሲሉ በየኑ። ትናንት አርብ የተላለፈው የዳኛው ብይን ቦይንግ ከወንጀል ክስ ነጻ ተስፋ ስለማያደርገው ከቦይንግ ጋር የሚደራደሩ ቤተሰቦችን የመደራደሪያ አቋም ጠንካራ እንደሚያደርገው ተገምቷል። እንደ አውሮፓ አቆጣጠር በ2021 የሰለባዎቹ ቤተሰቦች ከቦይንግ ጋር ከመደራደራቸው በፊት የፍትህ ሚኒስትሩ ይህን ሊያሳውቃቸው ይገባ እንደነበርም በፍርድ ቤቱ ሂደት ተመልክቷል። ዳኛው ሪድ ኦክኖር ቀጣዩ እርምጃ በቀደመው ድርድርና ስምምነት ይህ መሆኑ ያልተነገራቸው ቤተሰቦች ምን መፍትሄ ይሰጣቸዋል የሚለው ውሳኔ መሆኑን መግለጻቸው ተነግሯል። አንዳንዶቹ ቤተሰቦች ቀደም ሲል የነበረው ስምምነት እንዲሰረዝ የሚፈልጉ መሆኑን በአሶሺየትድ ፕሬስ ዘገባ ተገልጿል። በጣሊያን የቀኝ አክራሪ መሪ የሆኑት ጆርጂያ ሜሎኒ የመጀመሪያዋ ሴት ጠቅላይ ሚኒስትር በመሆን ዛሬ ቃለ መሐላ ፈጽመዋል። መንግስታቸው ከሁለተኛው የዓለም ጦርነት በኋላ በጣሊያን የመጀመሪያው የቀኝ አክራሪ መር መንግስት ይሆናል ሲል አሶሺየትድ ፕሬስ ዘግቧል። በፕሬዝዳንታዊው ቤተ መንግስት ከፕሬዝደንቱ ፊት ቀርበው ቃለ መሐላ ፈጸሙት ሜሎኒ የጣሊያን ወንድሞች የተሰኘው ፓርቲያቸውን ከተባባሪዎቻቸው ጋር ሆነው የመሰረቱት የዛሬ 10 ዓመት መሆኑ ተመልክቷል። ባለፈው ወር ምርጫ ትልቅ ድምጽ ማሰባ የቻለው የጣሊያን ወንድሞች ፓርቲ የኒዮ ፋሺስት መሰረት ያለው ሲሆን ከሌሎች ቀኝ አክራሪ ፓርቲዎች ጋር የተቀናጀ መሆኑ በዘገባው ተመልክቷል። ዩናይትድ ስቴትስ ውስጥ የሪፐብሊካኑ ፓርቲ ብሔራዊ ኮሚቴ ከጥቅምቱ ያጋማሽ ጊዜ ምርጫ በፊት የሚደረጉ የምርጫ ዘመቻዎችና የገቢ ማሰባሰቢያ ኢሜል ልውውጦችን እያፈነ ነው ሲል በግዙፉ የቴክኖሎጂ ኩባንያ ጉግል ላይ ክስ መስርቷል። ትናንት አርብ ካሊፎርኒያ ውስጥ የተመሰረተው ክስ ንብረትነቱ የጉግል የሆነው የኢሜል መልእክት መለዋወጫ ጂሜል አማካኝነት ድርጅቱ ፍታዊ ባልሆነ መልኩ በሪፐብሊካን ፓርቲ ላይ አድሏዊ ተጽዕኖ ይፈጽማል ብለዋል። በተለይም ወሳኝ በሆኑና በምርጫ ወቅት ተለዋዋጭ ድጋፍ በመስጠት በሚታወቁ ክፍለ ግዛቶች የሚገኙ መራጮች ላይ የሚደረገውን የገቢ ማሰባሰቢያና ወጣችሁ ምረጡ የሚል መልእክቶችን እንደ ብልሹ መልእክቶች በመፈረጅ ወደ መጣያው ቅርጫት ወይም ስፓም ውስጥ በመክተት በፓርቲው የምርጫ ዘመቻ ላይ ተጽዕኖ ያሳድራል ሲል ከሷል። ጉግል ክሱን ያስተባበለ ሲሆን ፖለቲካዊ ወገንተኝነትን መሰረት በማድረግ የኢሜል ልውውጦችን አያጣራም ብሏል። የጉግል ቃል አቀባይ የጂሜል ስፓሞች የሚያመለክቱት የተጠቃሚዎችን ምርጫና እርምጃ ነው ማለታቸውን የአሶሺየትድ ፕሬስ ዘገባ አመልክቷል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ የቅዳሜ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ቅዳሜ ጥቅምት 12 ቀን 2015 ዓመተ ምህረት ዝግጅታችንን ነው። በድጋሚ መልካም ምሽት እመኛለሁ። ክብራትና ክብራን፣ አስተናጋጃችሁ እንግዶ ወልዴ ነኝ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም ዘወትር ከሰኞ እስከ አርብ በፌስቡክ @voa አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ አሁን በቅድሚያ ወደምናቀርበው ዘገባችን እናልፋለን። የውጭ ጣልቃ ግብነትንና ህወሓትን ያወገዙ ሰልፎች ዛሬ በተለያዩ የኢትዮጵያ ከተሞች ተካሂደዋል። አዲስ አበባ ውስጥ የወጡ ለአሜሪካ ድምጽ አስተያየታቸውን የሰጡ ሰልፈኞች በተጠራው የሰላም ንግግር ላይም ሐሳቦቻቸውን አካፍለዋል። ከውጭ ጣልቃ ግብነት ጋር ተያይዞ የመንግስቱ ደጋፊዎች የሚያነሷት ዩናይትድ ስቴትስ ክሶቹን ታስተባብላለች። በሌላ በኩል የህግ መወሰኛ ምክር ቤቱ የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ባብ ሜኔንደዝ የባይደን አስተዳደር ኢትዮጵያን ለ18 ወራት ጊዜያዊ የከለላ ፍቃድ ዝርዝር ውስጥ ማስገባቱን አድንቀዋል። ሰልፉን የተከታተለው ኬኔዲ አባተ በኢትዮጵያ ጉዳይ የዛሬን ውሎ አጠቃላይ ገጽታ በተከታዩ ዘገባ አካቷል።
ዛሬ ጥቅምት 12 2015 ዓ.ም ተመረጠ ሰልፍ አዲስ አበባና ሌሎችም ከተሞች ላይ የተካሄደው ለኢትዮጵያ ቆማለሁ ድምጼንም አሰማለሁ በሚል መሪ ቃል ነበር። ሰልፈኞቹ ህወሓትን አውግዘዋል፣ ያልተገባ ያሉትን የምዕራብ ሀገሮች ጣልቃ ገብነትም ተቃውመዋል። የሙያና ሲቪክ ማህበራትና የፖለቲካ ፓርቲዎች የጋራ ምክር ቤት እንደጠሩት በተነገረው በዚህ ሰልፍ ላይ ከታዩት መፈክሮች መካከል ለዘላቂ ሰላም ህወሓት ትጥቂፍታ፣ በሰብአዊ እርዳታ ስም ጣልቃ ገብነት ይቆም፣ በድርድርስም የህወሓትን እድሜ ማራዘም ይብቃ፣ ሉዓላዊነታችን ይከበር የሚሉ ይገኙበታል። ከሰልፈኞቹ መካከል አስተያየታቸውን የሰጡን ነበሩ።
ዘበባለም ባላለው እዚህ መጣውበት ዋንኛ ምክንያት ያው አገራችን ኢትዮጵያ በጣላቅ ፈተና ላይ ነው ያለችው። ትልቁ ፈተናው ማነው? ያው ምዕራባውያን በተለያየ በኩል ያው ጅናገር ሉዓላዊነቷን ለመንካት ለመድፈር ተቀናጅቶ እየሰሩበት ባለው በዚህ ሰዓት እዚህ ጋር ለሀገሬ ድምጼን ለማሰማት ነው የመጣሁት።
ሀብታሙ ተረፈ እባላለሁ። አዲስ አበባ ነዋሪ ነኝ።
የትግራይ ህዝብ በረሃብና በመከራ እየተሰቃዩ ያሉት ህወሓት የጦርነት መንስኤነት ነው። በዚህ በሰሜኑ ክፍል ስንመለከት አብዛኛው የሰሜን ናሪዎች በመፈናቀል ሰብል አዝምረው ለመኖር ተቸግረው እየተገደሉ ህፃናት መከራቸውን እያዩ በአስጠቃቂ ሁኔታ እየተገረፉ እየተገደሉ ነው ያሉት። ይህንን ማስቆም ካለበት የውጭ መንግስት ጣልቃ መግባት ካለበት በእነሱ ላይ ህወሓቶች ይህንን መጥፎ ስራ እንዳይሰሩ ያስቆምልን ይገባዋል።
ሰለሞን አሰፋ ወዳጆ፣ የባይደን አስተዳደር የአውሮፓ ህብረት የሚያደርጉብንን ተጽዕኖ እጃቸው ከኛ ላይ እንዲያነሱና የልማታችን እንቅፋት እንዳይሆኑ ጥሬን ለማስተላለፍ ነው።
ብርቄ ለካ እባላለሁ ከአራዳ ክፍለ ከተማ። ሀገራችን ላይ ምዕራባውያን ጠቅላላ እጃቸው ከኛ ላይ ያዙ። ለወያኔዎች የሚያደርጉትን ነገር እጃቸውን ይቆጥቡ፣ እጃቸውን ያንሱ። እኛ ራሳችን ጣልቃ ሳይገባብን ራሳችን መስማማት እንችላለን።
በአዲስ አበባው ሰልፍ ላይ የተናገሩት የከተማይቱ ምክትል ከንቲባ ዣንጥራር አባይ የህወሓት ደጋፊዎችና ለኢትዮጵያ መዳከምና መፍረስ አቅዳችሁ የምትሰሩ ላሏቸው የምዕራብ ሀገሮች ሉዓላዊነታችንን አትድፈሩ፣ ጣልቃ አትግቡብን፣ የውክልና ጦርነታችሁን አቁሙልን ብለዋል። ካልተገባ ጣልቃ ገብነትና ህወሓትን ከመደገፍ ጋር በተያያዘ ክስ ከሚቀርብባቸው ሀገሮች መካከል አንዷ የሆነችው ዩናይትድ ስቴትስ ክሱን በተደጋጋሚ አስተባብላለች። የሀገሪቱ ውጭ ጉዳይ መስሪያ ቤት ቃል አቀባይ ኔድ ፕራይስ በቅርቡ በሰጡት መግለጫ ላይ እኛ የምንወግነው ለሰላም ነው ማለታቸው ይታወሳል። ከማንም የውጭ ኃይል ድጋፍ እንደማይደረግለት የሚገልጸው ህወሓት ደግሞ ይልቁንም በኤርትራ ጦር ይደገፋል የሚለውን የኢትዮጵያን መንግስት በተደጋጋሚ መወንጀሉ ይታወቃል። ጦርነቱን ሊያስቆም የሚችል እርምጃ አልወሰዱም ሲል ዓለም አቀፉን ማህበረሰብም ወቅሷል። ሰው ሰልፍ እንዲወጣ የተደረገው በግዳጅ ነው የሚሉ አንዳንድ ጭምጭምታዎች መሰማታቸውን በመንተራስ ለማጣራት በተለያዩ አካባቢዎች ጥረት ባደርግም ይህንን የሚያረጋግጥ አስተያየት የሰጠ ሰልፈኛ ለጊዜው አላገኘሁም። በዛሬው የአዲስ አበባ ሰልፍ ላይ አስተያየታቸውን የሰጡን ታዳሚዎች የኢትዮጵያ መንግስትና ህወሓት ከነገ በስቲያ ጥቅምት 14 ደቡብ አፍሪካ ውስጥ ይጀምራሉ ተብሎ የሚጠበቀውን የሰላም ውይይት በተመለከተም የተለያዩ ሐሳቦችን አንጸባርቀዋል።
ድርድር የሚባል ውሸት ነው። ዘመናችን በሙሉ ያየነው በህይወታችን የተመለከተ ነው። ድርድር የሚባል በፍጹም ድርድር ቆንጆ ነው። ለኢትዮጵያ ያስፈልጋል። ለሰላምና ለትግል ድርድር ቆንጆ ነው። ያው ኢትዮጵያ ልጅናችሁ የትግራይ ህዝቦች በአብዛኛው እየተጎዱ ያሉት በማይረቡ ባንዳዎች ነው፣ ተላላኪ ባንዳዎች ነው። ለነሱ ብለን የትግራይን ህዝብ አንጎዳም። ድርድር ግዴታ ያስፈልጋል። ግን ድርድሩ እንዳለ ሆኖ ጣልቃ ገብነት አብሶ ምዕራባውያንና አውሮፓኖች በማያገባቸው ገብቶ ሀገራችንን ሊበትኑ ኢትዮጵያ እንዳትቀጥል የሚያደርጉትን ኃይሎችን እንድቃወም ይወጣ ነው። ድርድሩ እንዳለ ቆንጆ ነው።
ድርድር የሚባለው ነገር እነሱ ሞተው መነሻቸው ነው፣ ማገገሚያ ነው። ድርድሩ ለሀገራችን የሚጠቅመንን ነገር እንቀበላለን። ለትግራይም ህዝብ የሚጠቅም ለኢትዮጵያም ህዝብ የሚያጠሩ እንቀበላለን። በተረፈ የውጭ እጅ ጣልቃ ገብነትን አንፈልግም፣ ተቀብለንም አናውቅም። የራሳችን ጉዳይ በራሳችን መፍታት የምንችል ብቁ ዜጎች ነን።
ኢትዮጵያውያን ድርድርንና ሰላምን ይወዳሉ። ለድርድር ረጅም ጊዜ እድል ተሰጥቷል። አሁን ግን በመጨረሻ ላይ በእምቢተኝነታቸው የተነሳ ለድል በተቃረብንበት ጊዜ አውሮፓና የአሜሪካን የባይደን አስተዳደር ከዚህም ከዛም እየተራወጡ በድርድር ስም ጦርነቱን ለማስረዘም የሚያደርጉትን ጥረት መቃወም አለብን።
ሁሌ ሰላም ሰላም ሲባል ወደ ሰላሙ ያስነ እነሱ ደግሞ የራሳቸውን ስራ እየሰሩ ነው። በዞነቻችን እየጨረሱ ሆነ ሰላምን እንፈልገዋለን። በትክክል ሽምግልና ካለ ማለት ነው። ሰላምን እንፈልጋለን። ማንም ወገናችን እንዲሞት አንፈልግም። የትግራይ ህዝብ የኛ ወገን ስለሆነ እንዲሞት አንፈልግም። በትክክል ከተናገር መቼ ይኖራል
በአፍሪካ ህብረት መሪነት የሚደረገውን የሰላም ንግግር እንደሚቀበሉና ተደራዳሪዎቻቸውን ወደ ደቡብ አፍሪካ እንደሚልኩ ፌዴራሉ መንግስትም ህወሓትም መግለጻቸው ይታወቃል። ጦርነቱ መፍትሄ የሚያገኘው በንግግር ብቻ እንደሆነ ደጋግማ የገለጸችው ዩናይትድ ስቴትስ በበኩሏ ለሰላም ንግግሩ ስኬታማነት ድጋፍ እንደምታደርግና ሂደቱን በማገዝ በንቃት እንደምትሳተፍ ትናንት ባወጣችው መግለጫ በድጋሚ አረጋግጣለች። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በኢትዮጵያ ጉዳይ ላይ ትናንት በዝግ ያደረገው ስብሰባ ያለ ስምምነት መጠናቀቁን ተከትሎ ከስብሰባው እንደወጡ አስተያየት የሰጡት በድርጅቱ የዩናይትድ ስቴትስ አምባሳደር ሊንዳ ቶማስ ግሪንፊልድ ምክር ቤቱ የጋራ መግለጫ በማውጣት ላይ አለመስማማቱ ተስፋ አስቆራጭ ነው ብለዋል። የተመድ ዋና ጸሐፊ በዚህ ሳምንት ያሉትን ተውሰው በኢትዮጵያ ያለው ሁኔታ ከቁጥጥር ውጪ የሆነ ነው ያሉት ግሪንፊልድ ሁሉም ወገኖች በአፍሪካ ህብረት መሪነት የሚካሄደውን የሰላም ንግግር እድል ተጠቅመው በቁም ነገር በመነጋገር የኢትዮጵያን ህዝብ ችግርና ስቃይ እንዲያቆሙ ማድረግ ወሳኝ ነው ካሉ በኋላ ዩናይትድ ስቴትስ የዚህን ግጭት እልባት በሚያደናቅፉ ላይ ተገቢውን እርምጃ ለመውሰድ ዝግጁ ነች፣ የሰብአዊ መብት ጥሰቶችን የፈጸሙትን ተጠያቂ ለማድረግም ቆርጠን ተነስተናል ብለዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሰብሳቢ ሴናተር ባብ ሜኔንዴዝ ደግሞ የባይደን አስተዳደር ኢትዮጵያን ለ18 ወራት ጊዜያዊ የከለላ ፈቃድ ዝርዝር ውስጥ ማስገባቱን አድንቀዋል። ኢትዮጵያ ውስጥ እየተካሄደ ባለው የጦር ግጭትና የምግብ እጥረትን፣ ጎርፍን፣ ድርቅን፣ መፈናቀልን በሚያስከትሉ ምክንያቶች ዩናይትድ ስቴትስ ውስጥ ያሉና ወደ ሀገራቸው ያለ ችግር መመለስ የማይችሉ ኢትዮጵያውያን የሀገራቸው ሁኔታ እስኪረጋጋ ለ18 ወራት መቆየትና መስራት እንዲችሉ የተፈቀደ መሆኑን የዩናይትድ ስቴትስ የሀገር ውስጥ ደህንነት መስሪያ ቤት ትናንት ማስታወቁ ይታወሳል። አፋጣኝ የተኩስ አቁም ላይ ለመድረስ በኢትዮጵያ ያለውን ግጭት ለማስቆም ተጠያቂነትን ለማረጋገጥ ማዕቀብን ጨምሮ ሁሉንም መሳሪያዎች መጠቀም አለብን ያሉት ሴናተር ባብ ሜኔንዴዝ በአሁኑ ጊዜ በዩናይትድ ስቴትስ ለሚገኙ ኢትዮጵያውያን በሰላም ወደ ሀገራቸው እስኪመለሱ ድረስ የሚደረግላቸውን ጥበቃ ማራዘም አስፈላጊ ነው ብለዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የትምህርት ሚኒስቴር የ12ኛ ክፍል መልቀቂያ ፈተና ላለፉት 2 ሳምንታት ሲሰጥ ቆይቶ አጠናቋል። ይህ ወቅት ታዲያ ተማሪዎች ከውጤት በኋላ የሚገቡባቸውን ከፍተኛ ትምህርት ቤቶች በተመለከተ ከቤተሰብና ከሚያውቋቸው ጋር የሚያቀዱበት ወቅት ሲሆን ጥቂት የማይባሉ ወላጆችና ተማሪዎችም በተለያዩ የሀገሪቱ ክፍሎች ባሉ ግጭቶች የተነሳ ከክልላቸው ውጪ ቢመደቡ እንደማይሄዱ እየተናገሩ ይገኛሉ። ኤደን ገረመው በዚህ ዙሪያ የሚንሸራሸሩ ሐሳቦች ምን ይመስላሉ ስትል የዘንድሮ የ12ኛ ክፍል መልቀቂያ ፈተና ከወሰዱት ሳሙኤል ብርሃኑና ፍሬዘር ጌትነትን ከባህር ዳር እንዲሁም ኮርሳ አበራን ከአምቦ አነጋግራለች። ቀጥሎ ይቀርባል።
የአውሮፓን አቆጣጠር በ2020 ዓ.ም የመብቶችና ዴሞክራሲ እድገት ማዕከል የተሰኘ ተቋም በዩኒቨርሲቲዎች ውስጥ የሚካሄድ ግጭትን በተመለከተ አንድ ጥናት አቅርቦ ነበር። በ2012 ዓ.ም የኢትዮጵያን አቆጣጠር ከመስከረም እስከ የካቲት ወር ድረስ በከፍተኛ የትምህርት ማዕከላት ውስጥ የተፈጠሩትን ግጭቶች የተመለከተው ይሄ ጥናቱ ባተኮረባቸው 6 ወራት ውስጥ ብቻ የ12 ተማሪዎች ህይወት በዩኒቨርሲቲዎች ውስጥ ማለፉን፣ 57 ተማሪዎች ደግሞ ለከባድና ቀላል ጉዳት መጋለጣቸውና የተለያዩ የትምህርት መስተጓጎሎች በተለያዩ ዩኒቨርሲቲዎች ውስጥ መከሰታቸውን አመላክቶ ነበር። ከዛን ጊዜ አንስቶም በዩኒቨርሲቲዎች ውስጥ ተማሪዎች የ12ኛ ክፍል መልቀቂያ ከወሰዱ በኋላ የሚመርጧቸው ትምህርት ቤቶች ላይ ወይም ደግሞ መሄድ የሚፈልጉባቸው ዩኒቨርሲቲዎች በክልላቸው ውስጥ እንዲሆኑ አይነት አዝማሚያ ማሳየታቸውን የተለያዩ ባለሙያዎች ተቆማሉ። ይሄንን በተመለከተ በምሽቱ ውይይት እናደርጋለን። በስልክ መስመራችን ላይ 3 ወጣት እንግዶች አሉኝ። 12ኛ ክፍል ተማሪዎች ናቸው። የመጀመሪያው እንግዳይ ሳሙኤል ብርሃኑ ይሰኛል። ከባህር ዳር ነው የደወለለት። የ12ኛ ክፍል ተማሪ ነው። ሳሙኤል ጤና ስጥልኝ፣ እንደምን አመሸ? እሺ ሳሙኤል፣ ጥራችንን አክብረህ ስለመጣህ እጅግ አብዝቼ አመሰግናለሁ። ሁለተኛው እንግዳይም እንዲሁ ከአማራ ክልል ከባህር ዳር ነው። ፍሬዘር ጌትነት ይሰኛል። ፍሬዘር መስመር ላይ አለ፣ ጤና ይስጥልኝ፣ እንደምን አመሸህ? ሶስተኛው እንግዳይ ደግሞ ኮርሳ አበራ ይሰኛል። ኦሮሚያ ክልል ከአምቦ ከተማ ነው። የ12ኛ ክፍል ተማሪ ነው። ኮርሳ እንደምን አመሸህ? ወደ ውይይታችን ነው የምንሻገረው። እንግዲህ በቅድሚያ ሁላችሁም ፈተናችሁን ስለጨረሳችሁ፣ የጭንቀቱን ወቅት ስላለፋችሁት እንኳን ለዚያ በቃችሁ ላለው ከሳሙኤል ልጀምር። የ12ኛ ክፍል ፈተና ወስዳችኋል። ይሄ መልቀቂያ ፈተና እንዴት ነበር? በተለይም ደግሞ ዘንድሮ ለየት ባለ መልኩ ዩኒቨርሲቲ ውስጥ ነው የተሰጠው ወይም ደግሞ የተለያዩ ተቋማት ውስጥ ሄዳችሁ ነው የተፈተናችሁት እና እንደታሰበው የፈተና ስርቆትና ኩረጃ ቀንሷል ወይ?
አመሰግናለሁ። ቆንጆ ነበረ። አሪፍ ነው አሰጣጡ አሪፍ ነው ምክንያቱም ከበፊቱ የተሻለ ነው አንድ ተማሪ የደከመበት የሚነሳበትን በራሱ አቅም ስለሚያሳውቀው አሪፍ ነው ከዚህ በተሻለ እንዲሰራ ጠይቃለሁ እንጂ እንደ ዘንድሮ ፈተናው በጣም ቆንጆ ነው ምክንያቱም አንድ ተማሪ የደከመበት የሚያገኘው ከሰው መጠበቅ የለም
መልካም እንግዲህ ወደ ፍሬዘር ደግሞ እንሻገር ፍሬዘር ያንተስ ተሞክሮ ምን ይመስላል የዘንድሮን ፈተና አሰጣጥ እንዴት ታየኸው
የዘንድሮ ፈተና አሰጣጥ በዩኒቨርሲቲ መሆኑ በጣም ጥሩ ነገር ነው። በጣም በጥሩ ሁኔታ ነው እየተካሄደ የነበረው። በቃ አንድ ተማሪ በተዘጋጀበት ልክ ሰርቶ እንዲወጣ ነው የሆነው። ኩረጃን የመሰራተን ስራ ተሰርቷል። በጣም አሪፍ ነው የሆነው። ጥሩ ነው።
ፍሬዘር ባለፈው አመትም ይሄንን ፈተና ተፈትነህ ነበር አይደል?
አዎ።
እስቲ አነጻጽህ ንገረኝ አጥር አድርገህ እንደው ሳናስረዝመው።
የበፊቱ
ፍሬዘር
ታሚን ጋር ለተና ተመሳሳይ ነው አብረን ታሚን ለሁለተኛ እየተፈተነ ነው ያለው ነው ኤግዛም ማለት ስለዚህ ስናነጻጽር ተዘንቶ እና ካነው የዘንቶ ታም ነው የሚያምረው በቃ ሰው የዘረው ነው የሚያጭለው ጥሩ ነገር ነው የሚሆነው ለወደፊትም ይቀጣይነት ቢኖረው የሚፈታው ነው ያለኝ እኔ
እሺ ሶስተኛው እንግዲህ ኮርሳ እሱም ደግሞ ከአምቦ ነው ኦሮሚያ ክልል ኮርሳ ያንተስ ተሞክሮ ምን ይመስላል የዘንድሮውን ፈተና እንዴት አየኸው
ዘንድሮ ፈተና በጣም አስተጣጥ ደስታ ለንግስ ኩረጃን ለማስተካከል የሚያደርገው ጥረት አስተጣጥ
ኩረጃን የፈተና ስርቆት ቀንሷል ብለህ ታምናለህ?
አዎ በሚገባ ቀንሷል።
መልካም አሁን ደግሞ ካንተ ነው የምቀጥለው አንተ ውጤት ሲመጣ የት ዩኒቨርሲቲ ነው ለመምረጥ የምታስበው ከነ ምክንያት ውስጥ ያያይዘህ ንገረኝ።
ያው እንግዲህ በራሴ ከመልብ ደስተኛ ሞት ደስ ይለኛል ለም ለልብ ደስተኛ ትብረ ይለብኝ
ሌላም ክልል ቢደርስ ችግር የለብህም። እሺ መልካም ፍሬዘርስ ተሳይ ጥያቄ
እሱን በተመሳሳይ እንዳለው ነው እዚህ ቢሆን ጥሩ ነው ግን ሌላም ቦታ ቤት ችግር የለብኝም። በዚህ
የሳሙኤልን የምንስማና ሳሙኤል አሁን ውጤት ሲመጣ የት ዩኒቨርሲቲ ለመሄድ ትፈልጋለህ?
እኔ በሱ ፍቃድ ብቻ ውጤት እንጣልኝ እንጂ ባሉት በዘጠኙ ክልሎችም የመማር ፍላጎት አለኝ ምክንያቱም ዘጠኙ ክልሎች በሄድም ወንድሞች ናቸው ችግር የለውም። እኔ በፖለቲካ ወይም በሌላ በጥላቻ ክልል መለየት እና ገንጠል አቁም ስለማልችልም ስለማልፈቅድ ምክንያቱም እኛ እንደተማር ነው በሁሉም ቦታ በመሰራት የመማር መብት እስካለን ድረስ እንደዛ ብየናው ነው። እኔ ብቻ የምጠብቀው ውጤት ይምጣል እንጂ የትም ዩኒቨርሲቲ ቢሆን በተመደቡበት የመማር ፍላጎት አለኝ።
መልካም ጥሩ ብላችኋል። እንግዲህ ሁላችሁም ግን ባለሙያዎች እንደሚሉት አንዳንድ ተማሪዎች እንደሚሉት ብዙ ጊዜ ስጋት አለ። በተለይ በአሁን ወቅት በተለያዩ ቦታዎች ግጭቶች አሉ። በኦሮሚያም በአማራም ክልል ግጭቶች አሉ። በቤንሻንጉልም እነዚህን ግጭቶች በመፍራት ተማሪዎች እነዚህ አካባቢ ላይ ያሉ ዩኒቨርሲቲዎች መሄድ አይፈልጉም። በተለይም ደግሞ ከሌላ ክልል የመጡ ተማሪዎች የአማራ ክልል ተማሪዎች ወደ ኦሮሚያ፣ የኦሮሚያ ክልል ተማሪዎች ወደ አማራ፣ ወደ ትግራይ። በእርግጥ ትግራይ አሁን ከዚህ ውጪ ናት፣ ግን እንደዛ አይነት ነገር አለና ይሄንን ነገር ሰምታችኋል ወይ? ከአካባቢያችሁ ከጓደኞቻችሁ እንደዚህ አይነት ስጋት ሰምታችኋል ወይ? ሳሙኤል እስቲ ካንተን ጀምር።
ይላሉ አይደለም ተማሪዎች ብቻ ሳይሆን ወላጆችም ሌላ ቦታ ልጆችን አንስተው የሚሉ ወላጆች አሉ። ግን ይሁንት አይደለም ምክንያቱም አዋጭነት አይደለም። እስከመቼ ነው እኔ በአማራ ክልል ብቻ ተምሬ በአማራ ክልል የምሰራው እስከመቼ ነው የሚሉ ጥያቄው መልስ ስለማይኖረው እንጂ ይላሉ። ግን ይሄ እስከመቼ ነው የሚሉ ነገር ለምን ጥያቄ ነው?
አንተ ስጋት የለብህም? ለምሳሌ ደዋ አምጣውና በሰላም እየተማርክ አንድ ቀን ግጭት ቢፈጠር ብለህ አስበህ አታውቅም? አሁን የምትሄድባቸው ዩኒቨርሲቲዎች ውስጥ ሳሙኤል
ችግር ሊፈጠር ሳይ የሰው ልጅ ነው እኮ ሌላ ሀገር ስለሄደ ሳይሆን ከቤተሰቦች ለቤት ላይ ቤት ላይ ግጭት ነው እያለ ችግር ይፈጠራል። ስለዚህ የተፈጠረውን ችግር ደግሞ ለፈተና ነው ብሎ ፈተናውን በብቃት መወጣት እንጂ ገና ከሌላ ክልል ችግር ይፈጠራል ብሎ የሰው ልጅ ህይወቱን ገድቦ አይኖርም በክልልና በግጭት።
እሺ ፍሬዘርስ የአንተ አስተያየት ምን ይመስላል? አንተ ከጓደኞች ወይ ከወላጆች ከተለያዩ አካላት በዙሪያ ካለ ሰው የሰማኸው ነገር አለ ወይ? በዚህ ዙሪያ ስጋት ያለባቸው ሰዎች አሉ ወይ? ወደ ተለያየ ክልሎች የመሄድ ቤንሻንጉል ሊሆን ይችላል፣ ኦሮሚያ ሊሆን ይችላል፣ ግጭት አለባቸው የሚባሉ አካባቢዎች ላይ የመሄድ ፍላጎቱ እና ድፍረቱ ምን ያህል ነው ትላለህ?
አሁን ባለበት ሁኔታ ያው ያለው ችግር ዋር ነው። አሁን ባታ ያለው ኢትዮጵያ ላይ ያለው ነገር በዚህ በተስፋፋት ይሁን ደስም ይፈደግ ይችላል ይላል አስተን በመጀመሪያ ደረጃ ሌላ ቦታ ማለት ነው። በዚህ ምክንያት የምሳሌ ልቃር የምችለው እንጂ ወደ ሌላ ቦታ ራቀኝ ወይ እዚህ ምክንያት እቀራለሁ የሚል ሀሳብ የለኝም።
እስቲ የቤተሰቦችህን ስጋት ንገረኝ። ከምን የመነጨ ነው? መቼ ነው እንደዚህ አይነት ውሳኔ ላይ ደረሱት?
አሁን በየቦታው በአማራ ሞተ እንደዚህ የሚባል ነገር አለ። እየመጣ ነው ነገሩ። በእነሱ ኬዞች ምክንያቶች ደግሞ አለ እንደዚህ አይነት ነገር ሲፈጠር ያው ቤተሰብ ያስባለ ልጅና ተስ ጉዳይ ነው እየመስበው።
ምናልባት ፍሬዘር አሁን አንተ ከአዲስ አበባ ወይም ደግሞ ከምትፈልጋቸው ክልሎች ውጪ እነዚህ ቤተሰቦች ስጋት ያደረባቸው ክልሎች ላይ አንተ ለመሄድ ታስባለህ? ግን ቤተሰቦች ቢያስቀሩ ያለህ አማራጭ ምንድነው?
እዚህ መማር ነው ኮሌጅ ማለት ነው ታዲያ ይግል ማለት ነው።
ቤተሰብ ይሄንን የማድረግ አቅም አለው ፍሬዘር?
ቤተሰብ እንደዛ ነው የሚያስቡታው።
እሺ ወደ ኮርሳ ልምጣ። ኮርሳስ አንተ ቤተሰቦች ወይም ደግሞ አንተ በዙሪያ ያሉ ሰዎች በተለያዩ አሁን ግጭት ባሉባቸው ክልሎች እና ቦታዎች ላይ ብትመደብ አንተን ይልኩሃል ወይ ወይም አንተስ ብትሆን ደፍረት ይሄዳል ወይ? ምን አይነት ስጋትና ክርክሮች ውስጥ አሉስ ያጋራል?
በመጀመሪያ እኔ በሰላምና ለየነት አዝግዘው ለቦታ ላይ ለመሄድ ፈቃደኛ አይደለም። ይደሰን ቢታ በባይተክለም ፈቃደኛ አይደለም። ሰላምና ለየነት ይጠበቃል ብዬ በማስረዳት ቦታ
እስቲ ምንድነው እሱ የሚያስፈራ? ግልጽ ሆነ ስለተናገርክ በርግጥ አመሰግናለሁ። ኮርሳ ምን አይነት ስጋቶች ናቸው ያሉብህ?
አሉ በኢትዮጵያ ውስጥ እንደሚታወቅ ብዙ የታሪክ ቁጥሮች አሉ። ከዛ አንጻር በተደጋጋሚ እንደሚታወቀው በተለያዩ ቦታዎች ግጭቶች ስለሚነሱ በዛ አንድ አይነት ግጭቶች ይነሳሉ ብዬ በማሰባቸው ቦታዎች ላለመማር ለመሞትኛለን ፋሚሊም አይልከኝም። በተደጋጋሚ ደግሞ ከአካባቢ በአካባቢ ደስ የተመጡ ልጆች የሚሰማቸው ነገሮች ስላሉ ለመሄድ የግዳ ያለ
ያው ኮርሳ እንደተናገረው የደህንነት ስጋት ስላለበት በዋናነት መሄድ አይፈልግም። እናንተ ደግሞ ስጋቱ ቢኖርባችሁም እንሄዳለን ብላችኋል ፍሬዘር እና ሳሙኤል። እስቲ ውይይታችንን ሰብሰብ እናድርገው። በተለያዩ ዩኒቨርሲቲዎች በተለይም ደግሞ ግጭት ባለባቸው አካባቢዎች ውስጥ ስጋት አለ። ከዚህ አኳያ መንግስት ምን ቢያደርግ ደህንነት ይሰማችኋል? እንዲሁም ደግሞ እናንተን ወጣቶችንም ጨምሮ ቤተሰቦችስ ምን ማድረግ አለባቸው ትላላችሁ? ወደ መፍትሄው እንሂድ። ከሳሙኤል ልጀምር።
እሺ ምን ማለት ነው? የሁሉም ቦታ የመማር ፍላጎት ማለት ነው የመማር ነው እስካለን ድረስ ግን ዳምት ግጭት ያለበት ቦታዎች ስጋት ቢኖርም እኛ ማለት ስጋት ቢኖርም መንግስት ዘላቂ እርምጃ ሊወስድ ይገባል። አንደኛ እኛ ደግሞ ማነው ሁሉ በፌስቡክ በቴሌግራም ያለው ነገር ውሸት መረጃ ያሯሯጥን ማሸበር የለብንም። ራሳችን ጋር ያልከን ይህን ችግር ለማረም መሞከር አለብን። ሁሉም ከመንግስት መጠበቅ የለብንም። ራሳችን በራሳችን ማረም ይኖርብናል። ምክንያቱም አንድ ሰው ቤተሰቡ መምራት ያቅታል አይደለም ሀገር። ስለዚህ ሁሉም ከመንግስት ጥገኛ የሆነ መንግስት ችግር ይፈታን ብቻ ሳይሆን እኛ የምንችለውን ነገር በአቅማችን እየፈታን ደግሞ እንዲፈታን የሚገባውን ጥያቄ
ጥሩ ሀሳብ አንስተሃል ሳሙኤል። ላቋርጥህና እዚህ ላይ ያይዘህ ብትነግረኝ ጥሩ ነው። መንግስት እንግዲህ በተለያየ ጊዜ መግለጫዎች፣ ማሳሰቢያዎች፣ ማስጠንቀቂያዎች ያወጣል ዩኒቨርሲቲዎች ወይም የከፍተኛ ትምህርት ተቋማትን ግጭትን በተመለከተ። ወጣቶች ኃላፊነት ተሰምቷቸው ከግጭቶች እንዲርቁ በሚሄዱባቸው ዩኒቨርሲቲዎች ውስጥም ደግሞ በትዕግስትና በመቻቻል ነገሮችን እንዲያሳልፉ በራሳቸው ምን አይነት ኃላፊነት መውሰድ አለባቸው ትላለህ? እሱንም አያይዘህ ንገረኝ ሳሙኤል።
ምን ኃላፊነት መውሰድ ያለብን? ምክንያቱም አንድ ሰው ክፍት ነው ረዳሽ ነው ካልን እኛ ከሱ ለመሻል ከሱ የሚሰራውን ስራ ባለመስራት እኛ ራሳችን መቆጠብ አለብን። ምክንያቱም ከሌ አሸባሪ ነው ከተባለ አሸባሪነቱን ካወቅን እኛ ደግሞ ከሱ ድርጊት ለመቆጠብ ራሳችን ማወቅ፣ እኛ ጥሩ ነገር እየሰራን ለሌሎች አርአያ መሆን፣ መጥፎ ነገር እንኳን ሲያጋጥመን ቀስ ብለን በውይይት ተመካክረን ለመፍታት እና ወደ የሚመለከተው አካል በሂደት በደረጃ ጠይቀን መፍትሄ ማግኘት ያስፈልጋል። ሁሌም ትኩስ መሆን መናገር አይመድብን መለፍለፍ መጮሁ ማዳመጡ ይሻላል ነው እኔ ለወጣቶች የማስተላልፈው ምልክ። ተረጋግተው በሰከነ መንገድ ጥያቄያቸውን መጠየቅ፣ መጥፎ ብሎ ሰው ማያነሱ ከሆነ ያንን ነገር እነሱ ላለመድግን ራሳቸውን ከዛ መቆጠብ።
ፍሬዘር ወደ አንተ ልምጣ። ያው ሰዓታችን እያለቀ ስለሆነ ነው የመጨረሻ ሀሳብም ካለ አያይዘህ እንድትናገር ፈቅዳለሁ። ተመሳሳይ ጥያቄ ነው። መፍትሄው ምንድን ነው ትላለህ? በወጣቶቹ ከመንግስትም ከትምህርት ሚኒስቴርም ሆነ ከከፍተኛ የትምህርት ተቋማት ምን መደረግ አለበት?
ምን መደረግ አለበት? በዩኒቨርሲቲ ደረጃ እየተጠቀ ያሉ የፈተና አሰጣጥ ቢቀጥል። አሁን በኩረጃ ላይ ያሉ በኩረጃ ያለፉ ተማሪዎች ነው አሁን ዩኒቨርሲቲ ለሚሄዱ እያስቸገሩ ችግር እየፈጠሩ ያሉ ማለት ነው። ስለዚህ አሁን በዩኒቨርሲቲ ደረጃ ያለው ነገር ቢቀጥልበት የተሻለ እውቀት ያለው ዜጋ ይኖራታል ሀገሪቱ ማለት ነው። ስለዚህ ፈተና ሲሰጥ በዩኒቨርሲቲ ደረጃ ቢሰጥ አሁን ቀጣይነት ቢኖረው ይህን ሆን ማበቅ።
ግጭትንስ በዩኒቨርሲቲዎች ውስጥ የሚነሱ ግጭቶችን ለማስቆም ወይም ደግሞ ተማሪዎች ሌላ ክልል ሄጄ አልማርም ወይም ወላጆች ልጆቼን ወደ ሌላ ክልል አልልክም የሚለውን ስጋት ለመቅረፍ ምን መደረግ አለበት?
ሁሉም ራሱን ጠብቆ የራሱን ትምህርት ተምሮ መምጣት ነው። በቃ ሌላ ምን ያለ ነገር የለም። አሁን የዚህ ሁሉ መነሻ ያልኩሽ ቼክ ያደረጉ ነው ተማርቻት ነው ነገር እየፈጠረው ላይ ነው ይሄን ይማረው እንደውም ያልታለፈ በስተጀርባ ማን የተማረ ዜጋ እንደዚህ ነገር ሩቀት ያለው ሰው እንደዚህ ያደርግ ምክንያቱም ትምህርት ነው ተፋፍ ያደርግ የሚችለው ያለው ነገር የሚያነሳሳ እንደ ፕሮጀክት ያለ ተማሪ አስተዳደር ተማሪ አስተዳደር ጀምሮ አስተያየት ስለሚወስድ ነው ማለት ነው። ስለዚህ ታዲያ ማስተካከልን ትምህርታችን መማር የሚችልበት ነገር ሊፈጠር ይችላል በየታለ ወደ የተሻለ ደጋ ታመርታችን ነው አይኖራ ካልዚህ አስባለሁ ሀገራችን ማለት ነው።
አመሰግናለሁ ፍሬዘር። ኮርስ እንግዲህ ላንተም የመጨረሻ ጥያቄ ነው። መፍትሄው ምንድን ነው? ሁሉም ባለድርሻ አካል ምን ማድረግ አለበት ትላለህ? ተም ሆነ የወላጆች ስጋትን ቢቀረፍ ለወደፊቱ?
ያው እንግዲህ ሁሉም ማህበረሰብ ለሰላም ቅድሚያ ያለበት ይኖርበታል ያስባለሁ። ከምንም ለምን ሰላም ይቀርባል። ለተያ ደግሞ ወጣቶች ያው አላማ አለ ወደ ዩኒቨርሲቲ ሲሄዱ ትልቁ አላማ መማር ነው። መማር ስለሆነ ድረስ ደግሞ ለተለያዩ አላማ ራሱን አሳልፎ ያሰጠን የሆነ ባለቤት እንኳን ነገር ይመለከተኝ እሱ ለሰላም ቅድሚያ ሰጥቶ መረጋጋት ራሱን ማረጋጋት በቃ አላማው መሞት አለበት። ለሄዱ አላማ ነው አላማውን ለማሳካት ይኖርበት እንጂ ለሚፈጠሩ ነገሮች ራሳቸው ወስደው ይበታል ተካፋይ ሆነ አለበት ይላል። ይያየ ግጭት ተደምጠት ወደት ይጥታለች።
በጣም አመሰግናለሁ። ውይይታችንን እዚህ ላይ እንደመደማለን። እንግዲህ ዛሬ ስንወያይ ቆየነው ኢትዮጵያ አስፋልት ያክፈል መልቀቂያና እንዲሁም ደግሞ የዩኒቨርሲቲ ድልደላን በተመለከተ ወጣቶች ያላቸውን አስተያየት ነው። በቀጣይ ደግሞ ወላጆችን ይዘን የምንመለስ ይሆናል። ተወያዮቼ ሳሙኤል ብርሃኑ ከባህር ዳር፣ ፍሬዘር ጌትነት ከባህር ዳር እንዲሁም ደግሞ ኮርስ አበራ ታምቦ ነበሩ። እንግዶቼ አብራችሁን ስለቆያችሁ እጅግ አብዝቼ አመሰግናለሁ። ኤደን ገረመው ከአሜሪካ ድምጽ ዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። ዝግጅቶቻችንን ከሬዲዮ በተጨማሪ በዌብሳይታችን amharic.voanews.com መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ @voaamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። የምሽቱ አስተናጋጅ እንግዶልኝ ነኝ። በየዓመቱ በኢትዮጵያውያን ብሎም በአፍሪካውያን ህይወት ውስጥ መልካም አሻራ ያኖሩ ባለሙያዎችን የሚሸልመው ኢምፓክት አዋርድ እስከ ሰሞኑ ተካሂዷል። በዚህ የውቅናና የሽልማት ስነ ስርዓት ላይ የኢትዮጵያና የዩናይትድ ስቴትስ የተለያዩ ከተሞች ባለስልጣናት፣ የኪነ ጥበብ ሰዎችና አትሌቶች ተገኝተዋል። ሀብታሙ ስዩም የሽልማቱን ስነ ስርዓት ተከታትሎ ቀጣዩን ዘገባ አሰናድቷል።
በተለያዩ ዘርፎች ለሀገርና ለወገን የሚጠቅሙ የላቁ ስኬቶችን አስመዝግበዋል ተብሎ ለታመነባቸው ሰዎች ክብር የሚሰጠው ኢምፓክት አዋርድ በየዓመቱ በሰሜን አሜሪካ የሚደረግ የሽልማት ስነ ስርዓት ነው። በርከት ያሉ ትውልደ ኢትዮጵያውያን የአፍሪካ ማህበረሰብ አባላትና አሜሪካውያን የታደሙበት የዘንድሮው ስነ ስርዓት የተካሄደው በኒው ካርልተን ከተማ ነበር። ይህንን የሽልማትና የውቅና መድረክ ያስተናገደው ደግሞ ኖቫ ኮኔክሽን የተሰኘው ተቋም ነው። ዶክተር ጋሻው አብዛ የተቋሙ ኃላፊ ናቸው።
የኢምፓክት አዋርድ በህይወት ያሉ በማህበረሰባችን ዘንድ በተለያዩ ዘርፎች ተጽዕኖ አስተዋጽኦ ያደረጉ የማህበረሰባችን አካሎችን የምናስብበት፣ የምናወድስበት፣ የምንዘክርበት ዝግጅት ነው። ዋነኛው ዓላማ ብዙ ጊዜ ሁልጊዜ ባይባልም ብዙ ጊዜ የሰፋ ተለምዶ የለንም በህይወት ያሉ ሰዎች ለሚሰሩት ስራ እውቅና ሰጥተን ማበረታቻ የሚሆናል ምናልባት ያንን ክፍተት ለመሙላት በሚል ስሜት ነው። ከሱ ጎን ለጎን ሁልጊዜ በየአመቱ የምናካሄደው የግራንድ አፍሪካን ራን አለ። በዛ ላይ የሚታደሙ እንግዶችን በዚህ ወቅት በሚመጡበት ጊዜ አብረን በጋራ ለማስኬድ ነው። ያንን የሚያደርገው ምንድን ነው? ኖቫ ኮኔክሽን ሲቋቋም እንደ ለትርታል ተቋቋመ ድርጅት ሶስት አላማዎችን አንግቦ ነው የተነሳው። የመጀመሪያው የኛን ወገኖች ማህበረሰብ ባችንን የብሔራዊ ስቴታችን የሆነውን አትሌቲክስ ተጠቅመን የመገናኛ መድረክ መፍጠር ነው። ሁለተኛው ባህላችንን የበለጠ ለማስተዋወቅ የሚቻለንን ድርሻ ለማበረከት ነው። ሶስተኛው ደግሞ እንዳልኩት በማህበረሰባችን በአፍሪካ ውስጥም በኢትዮጵያ ውስጥም እዚህም ሀገር ሆኖ የእኛን ወገኖች በሶስት መስክ አስተዋጽኦ ያደረጉ ሰዎችን የምንዘክርበት ነው።
ዘንድሮ ላይ ከራሳቸው አልፎ ለሌሎች ፋይዳ ያላቸው ስራዎችን የሰሩ ለብዙሃን መነቃቃት ምክንያት መልካም ተምሳሌት እንደሆኑ የተነገረላቸው ግለሰቦች ተሸልመዋል። በንግድና ስራ ፈጠራ ዘርፍ ለበርካታ ትውልድ ኢትዮጵያውያን የስራ ዕድሎችን በመክፈት በዋሽንግተን ዲሲ ከተማ ውስጥ ባሉ ጉልህ ኢኮኖሚያዊ እንቅስቃሴዎች ውስጥ ባላቸው ሚናም ለሽልማት የበቁት ዶክተር ሄኖክ ተስፋዬ አንደኛው ተሸላሚ ሆኗል። በጥቂት ፊልሞቿ በመዝናኛው ዓለም ጎልተው እየወጡ ካሉ አፍሪካዊ አሜሪካውያን መካከል አንዷ የሆነችው ንግስት ልኬ ሌላኛዋ ተሸላሚ ነበረች። ሽልማቱ ስለፈጠረባት ስሜት ብሎም ከኢትዮጵያ ጋር የተያያዙ ስራዎችን ለመስራት ስላላት የመጪ ዘመን እቅድ ቀጣዩን ብላናለች።
Life's mission has been unifying Africa
የህይወት ዘመኔ ግብ አፍሪካን በስራዎቼ አንድ ማድረግ ነው። ስለኛ ለዓለም መንገር ከኛ አንጻር ታሪካችንን መተረክ ነው። ስለሆነም ይሄ ዝግጅት የጥረቴ ከፍተኛ ደረጃ ላይ የመድረሱ ማሳያ ነው። ይሄ ለኔ ከኦስካርም የተሻለ ነው። ከኢትዮጵያ በቅርቡ ነው የተመለስኩት። ኢትዮጵያ ውስጥ ፊልም መስራት የሚቻልበትን ሁኔታ በተመለከተ የተለያዩ ንግግሮችን አድርጌያለሁ። በርግጥ እስካሁን ኢትዮጵያንና ኢትዮጵያውያንን የተመለከተ ፊልም አልሰራሁም። እንደምታውቁት ፊልም ንግድም ነው፣ የመዝናኛው ኢንዱስትሪ ይሉታል። ኢትዮጵያ ውስጥ ያንን መገንባት አለብን። አሁን ግን ጊዜው ይመስለኛል። በ2023 ጠብቁ፣ እየመጣን ነው።
በሀገር ውስጥም ሆነ በውጭ ሀገር ያሉ የኢትዮጵያ ኪነጥበብ ወዳጆችን መልካም መላሽ አገኘው። የረኛ የተከታታይ ድራማ ባልደረቦች ሌላኛዎቹ ተሸላሚዎች ነበሩ። ከኒው ካርልተን፣ አሌክሳንድሪያና ዋሽንግተን ዲሲ ከተማ አስተዳደሮች የተበረከተላቸውን የእውቅና አዋጅ በህብረት ተቀብለዋል።
ሽልማት ኃላፊነት መስጠት ነውና እግዚአብሔር ሀገራችንን ሰላም ካደረገልን ተባብረን አፍሪካንም ኢትዮጵያን ትልቅ እናረጋታለን። መልሰን ሞቷ ሀገር የሚመለሰው ከዚህ ወጣን ሀገር ሰው ነው። ስለዚህ በፍቅር ተባብረን አንድ ከሆንን አፍሪካችንን እናሳድጋለን። የምንወዳት ኢትዮጵያችንን የምንፈልግበት ቦታ እናደርሳታለን። በቀሩ ጊዜ እኛ በሙያ ጓደኞች በጣም ትልቅ ራዕይ ይፈልቀናል እና ዶክተር ይህንን እውን ታደርጋለህ ብዬ ከእኛ ጋር አብረን በመስራት ለቤትዬ ሁላችሁም እጅግ በጣም ተስፋ አለን እና እግዚአብሔር ያክብራችሁ ከልብ እናመሰግናለን።
ሌላው የዘንድሮው ኢምፓክት አዋርድ ወይንም የተጽዕኖ ፈጣሪዎች ሽልማት ተሸላሚ የኦሎምፒክ ባለድል የበርካታ ዓለም አቀፍ ክብረ ወሰኖች ባለቤት የሆነው አትሌት ቀነኒሳ በቀለ ነው። ቀነኒሳ ሽልማት ስለፈጠረበት ስሜት ይህንም ብሎናል።
እንግዲህ ያው ጥሩ ለሰሩት እንደዚህ ውቅና ሲሰጥ ሌሎችም ደግሞ ወጣቶችን በማበረታታት እና ወደፊት ትልቅ ደረጃ እንዲደርሱ ትልቅ ስራ እንዲሰሩ ለሀገራቸውም ለራሳቸውም የሚያበረታታ ነው እና ያው ውቅና የሚሰጠው ይሄ ፕሮግራም ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ያሉት እንደዚህ በአካል ተገናኝተው ተቀራርበው እንደዚህ ይሄንን ትኩረት ሰጥቶ ይሄን ፕሮግራም ማዘጋጀታቸው ይሄንን እንግና መስጠታቸው በጣም የሚያስደስት ሌሎችም ያው የሚያስደስት ነው ብዬ ገምታለሁ። አንደኛ በማሰባሰብ ደረጃ ያው ኢትዮጵያኖች እንዲሰባሰቡ እንዲተሳሰቡ እንዲከባበሩ እንዲፈራቀሩ የሚያደርግ ፕሮግራም ነው እና ከዛ አንፃር በጣም ደስ ብሎኛል።
ለሁሉም ተሸላሚዎች ክብር ሲባል ሽልማቱ የተከናወነበት ዕለት በስማቸው እንዲሰየም ተወስኗል። ለዘንድሮ ተሸላሚዎች ሽልማቱን ከሰጡ ተጋባዥ እንግዶች መካከል አንዱ ዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ በዋዜማው የተካሄደው የታላቅ ሩጫ በዲሲን ጨምሮ መሰል ዝግጅቶች በውጭ ሀገራት የሚኖሩ ኢትዮጵያውያን ከሀገራቸው ጋር ያላቸውን ትስስር ለማዳበር እንደሚያግዝ ይናገራሉ።
ይሄ ጠቀሜታው ዲያስፖራው ያለውን ከሀገሩ ጋር ያለውን ቁርኝት በከፍተኛ ደረጃ ያሳድጋል። የኢትዮጵያን ባህል ለምሳሌ አርቲስቶች ስላሉ ጥሩ ድራማ ሲሪስ የሰሩ አርቲስቶች ስለነበሩ እነሱንም በአካል አግኝተው ይተዋወቃል። ምንም እንኳ ዲያስፖራ ሆኖ ትውልድ ኢትዮጵያውያን ቢሆኑ ያው ከሀገር ቤት ተለይቶ እዚህ ያሉ ስለሆነ ወደ ሀገር ቤት ያለውን እንቅስቃሴ ያለውን እድገት በተለያየ መልኩ በአትሌቲክሱ በአርት ዙሪያ ያለውን ስለሚያሳይ ከሀገር ጋር ያለውን ቁርኝት የበለጠ እንዲጠናከር ያደርገዋል እና ጠቃሚ ነው ማለት ነው።
በሽልማትና እውቅናው ስነ ስርዓት ላይ የተገኙት የኒው ካርልተን ከንቲባ ፌሊሺያ ኤ ኒምፓርድ ስለ ዝግጅቱ ብሎም ዝግጅቱ የበለጠ እንዲያድግ መደረግ ስላለባቸው ጉዳዮች ቀጣዩን አካፍሉናል።
Very happy that an event like this could be taking place in our city because
እንዲህ ያለ ዝግጅት በከተማችን በመደረጉ ደስተኛ ነኝ። የከተማው የመጀመሪያ ጥቁር ትውልደ ጃማይካዊ ከንቲባ እንደመሆኔ ሰዎች የላቀ ስኬት ሲያስመዘግቡ ማየቱን ወዳለሁ። ካሉኝ እቅዶች መካከል አንዱ በራሳቸው ህይወትም ሆነ በሀገራቸው ውስጥ ምትሃታዊ ሊባል የሚችል ትልቅ ለውጥ የፈጠሩ ሰዎች እንዲጎሉ እንዲታዩ ማድረግ ነው። እኔ የላቀ ስራ ከሰራው ሌሎችም በተመሳሳይ ያደርጉት ይቻላል የሚለውን እንዳውቅ ባደረገኝ በዚህ ምሽት ተሸላሚዎችን በመመልከቴ በጣም ደስ ብሎኛል። ይሄንን ሽልማት በተወሰነ መልኩ ዓለም አቀፍ ብናደርገው የተሻለ ይሆናል። ዛሬ ለሽልማት የበቁት በአብዛኛው ኢትዮጵያውያን ናቸው። ለማህበረሰቦቻቸው እጅግ የላቁ ስራዎችን እየሰሩ ያሉ አፍሪካዊ ወንድሞችና እህቶችን ማካተት ብንችል የበለጠ መልካም ይሆናል።
የዘንድሮ ኢምፓክት አዋርድ እውን እንዲሆን ከትውልድ ኢትዮጵያውያን ዘርፈ ብዙ ድጋፍ እንደተደረገ ከአዘጋጆቹ ሰምተናል። ድጋፋቸውን ለቸሩትም በእለቱ እውቅና ተሰጥቷል። ዝግጅቱ የተካሄደበት ሜትሮፖይንት የተሰኘው ሆቴል ባለቤት የሆኑት ዶክተር ባደግ በቀለ መሰል ዝግጅቶች ያላቸው ፋይዳና ለምን ሊደገፉም እንደሚገባ ቀጥተውም ብለዋል።
የምንኖርበት ዓለም የመያያዝ ወይም የኔትወርክ ዓለም ነው። ስንያያዝና አብረን ስንዘራ ስንሰራ ልናደርጋቸው የምንችላቸው ነገሮች ድንበርና ዳርቻ የለውም እና እኛም በዚህ እንዲህ ባለ ሁኔታ እንዲህ ትልልቅ ነገር ለሰሩ ወገኖቻችን እኛም የዚህ ተባባሪ ሆነን በዚህ ነገር ላይ መሳተፋችንና አስተዋጽኦ ማድረጋችን ለኛ ኩራት ይሰማናል። ከጅማሬውም በትክክል አደራይተን ትልቅ ነገር ማድረግ ስላልቻለን እንጂ ትልቅ ነገር ማድረግ ግን አቅቶን አይደለም። ስለዚህ እንግዲህ በዚህ በግሌም ሆነ በሚችላቸው እንደገና ደግሞ ከማውቃቸው ኔትወርኮች ጋር ተባብረንም ቢሆን ሰፋና ተለቅ ያሉ እንደዚህም ከዚህም የበለጡ ተለቅ ያሉ ነገሮችን ለማድረግ ነው ማሰብ።
በርካታ ታዋቂ ኢትዮጵያውያን በታደሙበት በዚህ ዝግጅት ላይ በኢትዮጵያ አትሌቲክስ ታሪክ ውስጥ የላቀ ስም ያላቸው ኳክብትን ለማግኘት እድሉንም አግኝተናል። ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት የኦሎምፒክ ባለድል አትሌት ደራርቱ ቱሉን እንጀምር።
የታላቁ አፍሪካ ሩጫ አዘጋጆች በየአመቱ የታዋቂ ኢትዮጵያውያን በተለያየ ዘርፍ ያሉትን እውቅና ይሰጣሉና ስለዚህ ይሄ ትልቅ የመበረታታና ትልቅ ዝግጅት ነው። ምክንያቱም እንግዲህ አስተዋጽኦ ለሀገር አስተዋጽኦ ያደረገ ሰው ደግሞ አስተዋጽኦ እንደዚህ አይነት እውቅና ሲሰጥ በጣም ደስ ይላልና በጣም ቆንጆ ነው፣ ደስ ይላል። ሁሉም በየዘርፉ እንግዲህ ያለው አስተዋጽኦ ማበረከት አለበት ብዬ ነው የማስበው። ምክንያቱም አንዳንድ ጊዜ እንግዲህ አይቨንቶች ይጀምራሉ፣ አንዳንድ ጉዳዮች ይጀምራሉ፣ ተጀምረው ቀጣይነት አይኖራቸውም ይቀራሉ። ታላቁ የአፍሪካ ሩጫ እንግዲህ ካየን ደግሞ አዘጋጆቹ ካየን ጠንካሮች ናቸው። ስራውን ከአመት ወደ አመት እያሳደጉ ነው ያሉት እና ሌሎችም ደግሞ ባለድርሻ አካላት ከነሱ ጋር የሚሰሩት ስፖንሰሮችም፣ ሌሎች ባለድርሻ አካላትም፣ ሌሎች ደግሞ እንደዚህ የትውልድ ኢትዮጵያኖች ይሄንን ኢቨንት የሚደግፉ እየደገፉ ናቸው እና ከአመት ወደ አመት እያደገ ነው የመጣው እና ስለዚህ ሁሉም በየፊናው ማበረከት ያለበትን አስተዋጽኦ ካበረከተ ይሄ ኢቨንት እያደገ ይመጣል እና ታላቅነቱም ከአመት ወደ አመት እያላቀ ይመጣል። ስለሆነ እኛም እንግዲህ በየአመቱ እዚህ የምንገኘው ለዚህ ብሎ ይሄ ነገር ይሄ ታላቁ የአፍሪካ ሩጫ ትልቁ ነው፣ ዘርፈ ብዙ ስራዎችን እንዲሰራ ነው።
በምሽቱ ስለተካሄደው የሽልማትና የእውቅና መርሃ ግብር እርባና እንዲሁም በተያያዥ ጉዳዮች ላይ ሀሳባቸውን እንዲሰጡን ከጠየቅናቸው መካከል የአትላንታ ኦሎምፒክ የማራቶን ባለድል አትሌት ፋጡማ ሩባ፣ የሲድኒ ኦሎምፒክ የ5000 ሜትር የወርቅ ሜዳሊያ አሸናፊ ሚሊዮን ወልዴና የዓለም የቤት ውስጥ ቻምፒዮንሺፕን ጨምሮ የበርካታ የመካከለኛ ርቀት ሩጫዎች አሸናፊ የሆነችው አትሌት ቁጥሬ ዱለቻን በዝግጅቱ ላይ አግኝተን ጥቂት ተጫውተናል።
በጣም ደስ ይላል። ያው የኛ ስንሮጥ ከኛ ጋር ስንሮጥ ያው ስናሸንፍ የሚደሰቱና ስንሸነፍ ደግሞ ከኛ ጋር የሚያዝን ህዝባችን ጋር በማሳለፋችን በጣም ደስ ይላል።
በርካታ ወጣቶች በአትሌቲክስ መስክ ውስጥ መሳተፍ የሚፈልጉ ወጣቶች አሉ። ሩጫ ብልሃቱን በማስተማር ረገድስ ምን አስባችሁ?
አዎ ያው እንግዲህ ያው ሩጫ ያው የግልም ጥረትም ነው የሚያስፈልገው። ለዚህ ደግሞ ያው ተሰብስቦ ወይ ደግሞ አቅም የሌላቸው ልጆች ካሉ ከክፍለ ሀገር ከምንም ተሰብስቦ ካምፕ ተደርጎላቸው ጥሩ ትሬኒንጋቸውን የሚቀጥሉ ብዬ ነው የሚያስበው።
ይሄ እንደዚህ በቀላሉ የሚቀር ውድድር አይደለም። በጣም በትልቁ ተዘጋጅቶ ታዋቂ ሰዎችንም አዘጋጅቶ የሆነ ትልቅ ሽልማት ነገር አዘጋጅቶ እንኳን እኛ አይደለንም አፍሪካኖችም ይሳተፋሉ። ኬንያዎችም ሆኑ ሌሎችም ሁሉም ይሳተፉበት መሆን ነው ያለበት። በእንደዚህ አይነት ሆኖ መቅረት ያለበትን ትልቅ ውድድር ነው፣ ትልቅ ዝግጅት ነው የሚደረገው። እኔ መበርታት ነው ያለበት። ለሚቀጥለው ራሱ የሆነ ሽልማት በደረጃ ከአንድ እስከ ሶስት እንኳን ቢሆን አዘጋጅቶ ሁሉ ታዋቂ ሁሉ እንዲሳተፉ ማድረግ ነው ብዬ ነው የማስበው። እኔ
በትናንትና ውድድር ሶስተኛ ነው የወጣሽው፣ ድካሙ አልመጣም ወይ? እንዴት ነው ይሄንን ብቃት ዳግም ልትመልሽ የቻልሽው?
እኔ እንደውም አልሰራውም እንጂ ቢሰራ ኖሮ በጣም ቀላል ነው ኮርሱ በጣም ደስ ይላል መወዳደራ ቦታ በጣም ደስ የሚል ነው እኔ በጣም እኔ ለኔ ብዙም አልከበደኝም ያለ መዘጋጀቴ ያለ መስራቴ ነው እንጂ ከዚህ በለጠ ይሮጣል ውስጥ ደስተኛ ነኝ በጣም
እንግዲህ ሲጀመር ጀምሮ ከመስራቹ አብሮ አንዱንም እስካሁን ድረስ አለውኝ ዝግጅቱ ላይ እስካሁን ዝግጅቱ ደግሞ ያው አመት በአመት እያደገ ነው አሁን ያለበት ደረጃ ነው እንዳያችሁት በአንድ ጊዜ ፈጣን እድገት ያሳየ ነውና ይሄ ደግሞ እዚህ ላሉትም ለሚሮጡትም አገራችን ኢትዮጵያም ላሉትም በጠቅላላ ታዳጊ ለሩጫ የሚፈልጉ ሩጫን የሚወዱ ለነሱ ትልቅ ማበረታቻና ማነሳሻ ነው
እንግዲህ አንድ የሰማነው ነገር አለ አንተና በዚህ በስፖርቱ ዘርፍ ትልቅ ታሪክ ያስመዘገባችሁ ሌሎች አትሌቶች ሰብሰብ ብላችሁ ወጣቶች ወደ አትሌቲክስ የሚመጡበትን አካዳሚ ያቋቋማችሁ እንደሆነ ተሰምቷል
2000 ሚሊዮን ዴ ያው በራሴ ስም ነው ያቋቋምኩት ያን ደግሞ ያሰብኩት ምክንያቱም እዚህ ያሉት የትውልድ ኢትዮጵያውያን ልጆች ሩጫ ደግሞ የምትታወቁ አገራችን በሩጫ ነው ስለዚህ ያንን ደግሞ እዚህ ላሉት ለማስተማር በተለይ ለኛ ማህበረሰብ ያንን ለማስተማር ስራይን በዛ ጋር የሆነ ስለሆነ ሞር ደግሞ እነሱ ላይ ለማሳለፍ ስለታሰበ ነው
ተስፋ ያላችሁ ልጆች ሳይ ይሆይ
እዴ በጣም አለ ልጆች በአሁን ሰዓት ከያስካቸው ከአስር አመት በላይ በተለይ የሆኑ በዚህ ሰዓት ሩጫ ላይ እንዲወዱት የሚደረግ ስፖርት አለ ስለዚህ ከዛ ይወጡ ያው እንግዲህ መጨረሻ ላይ ደግሞ ስኮላ ወደ ካሌጅ ሃይ ስኩል ላይ እዚህ ሀገር ከኮሌጅ ነው እንደምታውቀው ወደ ናሽናል ቲም ሜድ ከዚህ ዝግጅት ካረጉ ያንንም አይሳተፉበት ደግሞ ምንም ምክንያት የለም
ዝግባችንን የምንቋጨው ይሄን የመሰለው የውቅናና ሽልማት መድረክ በተለይ በዩናይትድ ስቴትስ ውስጥ ለሚገኙ ትውልደ ኢትዮጵያውያን ወጣቶች ስላለው ፋይዳ የኖቫ ኮኔክሽን ተቋም ኃላፊ ዶክተር ጋሾ አብዛ በሚሰጡን ሐሳብ ነው
ሁላችንም ምሳሌ ያስፈልገናል እኔ በስፖርት ነው ለምሳሌ ትምህርቴን የቀጠልኩትና ሰዎች በስፖርት ከዶክተራል ዲግሪ ጠናለን ብለው ይጠይቃሉ ምናልባት መስራት እንደምንችል በተለያዩ መስኮች ተሳያለ ቴክስቡክ በመጻፍ ሪሰርች በማድረግ እንደዚህ አይነት ዝግጅቶች በማዘጋጀት ግራንድ አፍሪካ ብራንድ ለማሳየት ጥረት ታደርጋለ እና አሁን እንደዚህ መስራት ይቻላል የሚስሚት ይፈጠራልና እዚህ ሀገር ያሉ የተወለዱ ልጆች እኚህ አራያ ፈጣሪዎች ተጽዕኖ አድራጊዎችን በማየት አራያ እንደሆኑቸው በማየት ሮል ሞዴል እንደሚባለው ተነሳሽነትና ተበረታችነት ጠንክሮ እንዲሰሩ የሚያዩት ሰው ራይ የሚያደርጉት ሰው እንዲኖራቸው ያስችላል እና በዛ ምክንያት ነው ያና ያንንም እንዲማሩ የሚጠብቀው
የዘንድሮው ኢምፓክት አዋርድ ለሶስተኛ ጊዜ የተከናወነ ሲሆን ከዚህ በፊት በነበሩት መርሃ ግብሮች ድምፃዊ ቴዎድሮስ ካሳሁን አትሌት ደራርቱ ቱሉ ዓለም አቀፉ ድምፃዊ ኤኮንን ጨምሮ ሌሎች የአክብሮት ሽልማት ተበርክቶላቸዋል። ለአሜሪካ ድምፅ ሀብታሙ ስዩም።
በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የቅዳሜ ምሽት ስርጭት ነው። የዛሬው ምሽት አስተናጋጃችሁ እንግዶልኝ ነኝ። አሁን በሙዚቃ ቆይታ እናደርጋለን። ተሸመ ምትኩ ሐሳቤ ሲል ያቀነቀነውንና ከስድስት አመታት በፊት በቪኦኤ ስቱዲዮ የተቀረጸውን ነው የማቀርብላችሁ። Oh ተሾመ መተኩን ነበር ያደመጣችሁት። ክብራትና ክብራን እየተከታተላችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። እያስተናገድኳችሁ የምቆየው እንግዶሌ ነኝ። በፕሮግራማችን ላይ አስተያየት መስጠት ከፈለጋችሁ ደግሞ አድራሻዎቻችንን እናስተዋውቃችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል NSS 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
አሁን አድማጮች ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን እንሰዳችሁ። የእንቅልፍ እጦትና ጣጣው ሲል ርዕስ ሰጥቶታል የፕሮግራሙ ባለቤት አሉላ ከበደ። የእንቅልፍ ጉዳይ ትኩረት ይሻል ሲልም አክሏል። በቂ እንቅልፍ አለማግኘት ከተለምዶው የዕለት ድካምና ስሜት መዘብራርቅ ባሻገር በተጨባጭ በጤና ላይ የሚያስከትለውን ጉዳት መልከት የሚያደርግ ቅንብር ነው። ሙያዊ ትንታኔውን የሚሰጡን ዶክተር አሳፋ ጄጃው የእንቅልፍና የጽኑ ህሙማን ልዩ ሐኪም ናቸው። ዶክተር አሳፋን ያወያየው ከላይ እንደጠቀስኩት አሉላ ከበደ ነው። ዝግጅቱን እንደዋ
ዶክተር አሰፋ ጀጃው መኮንን በቅድሚያ ለጊዜው አመሰግናለሁ።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
እንቅልፍ እጦትና ጣጣዎቹን የሚመለከት ነው። እንቅልፍ ማጣት በምን ሊመጣ ይችላል የሚለው ምናልባትም እንደየግለሰቦቹ ችግር ሊለያይ ይችላል። ነገር ግን የእንቅልፍ እጦት ከተፈጠረ አንድ ሰው በአማካይ በጤናማ ሁኔታ መተኛት ከሚችለው በታች ከተኛ ምን ይከተላል ነው ያድማጫችን ጥያቄ። ከሰው ሰው መለያየቱም ይነሳል። ለመሆኑ በሕክምናው አይን ጤናማ የሚባለው የእንቅልፍ ሰዓት ምን ያህል ይሆን? መቼ ነው አንድ ሰው በቂ እንቅልፍ አግኝቷል የሚባለው? መሰረቱን እናስቀምጥ ዶክተር አሰፋ።
እሺ፣ ለአዋቂዎች ተመጣጣኝ ነው የሚባለው እንቅልፍ 8 ሰዓት ነው። በጣም ጥቂት ሰዎች ከ8 ሰዓት በላይ ያስፈልጋቸዋል። ከዛ ደግሞ ሌላ ጥቂት ሰዎች ከ7 በታች ይችላሉ። ለአብዛኛው ሕዝብ ግን 8 ሰዓት በቀን ነው። ይሄ 8 ሰዓት እንግዲህ የተኛው ግሬ ለለበት እንቅልፍ ነው ተብሎ ሲታሰብ ነው።
መልካም። በጤናም ችግር ይሁን በሌላ አንድ ሰው ጤናማ የሚባለው 8 ሰዓታት እንቅልፍ ጊዜ ማግኘት ካልቻለ፣ ጥሩ እንቅልፍ ተኝቶ ካልተነሳ እና ከተደጋገመ ከድካምና ከተለመደው ስሜት መዘበራረቅ ውጪ ምን አይነት ተጨባጭ ችግሮች ያስከትል ይሆን ዶክተር አሰፋ?
የእንቅልፍ ማጣት በአለማችን አንድ ትልቅ ችግር ከምንለው ውስጥ ነው። የአጭር ጊዜና የረጅም ጊዜ ችግሮች ነው የሚያመጣው። ምክንያቱም እንቅልፍ ማታ ላይ አይምሯችን የተጠራቀመውን መርዛማ ነገሩን የሚያጸዳበት፣ አይምሯችን የሚታጠብበት ጊዜ ነው። ለምሳሌ አንድ ሰው እንቅልፉን በአንድ ቀን ወደ 4 ሰዓት ብንቀንስበት ማታ አይምሮ ላይ ሊጸዱ የሚችሉት በተለይ አሚሎይድ ምንላቸው ተጠራቅመው የአይምሮን ነርቭ ሊጎዱ የሚችሉ ኬሚካሎች በአንድ ቀን እንኳን ከፍ ይላሉ። በተደጋጋሚ ይሄ በሚደረግበት ጊዜ እንቅልፍ ያጠረ ጊዜ አንደኛ ዘምላለ ለአይምሮ በሽታ ለሞድ ዲፕሬሽን ሊሆን ይችላል፣ አንግዛይቲ ምንለው በሽታ ሊሆን ይችላል፣ ጭንቀት ወደዛ ይልካል። ሁለተኛ የማስታወስ ችሎታ መጎዳት ነው። እና በአጠቃላይ እያነሰ ሲመጣ እንቅልፍ የአይምሮ ሳይዝም ራሱ ይቀንሳል። ስለዚህ ሊመለስ የማይችል የነርቭ ጉዳት እና የአይምሮ ጉዳት ያደርሳል።
የአንጎል መጠንም ሊቀንስ ይችላል ነው ያሉት ዶክተር አሰፋ?
ሊቀንስ ይችላል።
ለመሆኑ ይህን ሁኔታ የሚከስተው ምንድን ነው ዶክተር አሰፋ? ለዚህ የሚያበቃውን ምን ሲያስመልክቶ በጥናት የተደረሰበት የሚታወቅ ነገር ይኖር ይሆን?
አው እንግዲህ አንዱ እንቅልፍ ራሱ ኖርማል እንቅልፍ ልዩ አይነት ልክ ደማችን ላይ የደመዘዋወር እንዳለ አይምሮአችን ላይ ደግሞ የመዘዋወሪያ ሲስተም አለ። ያ ፈሳሹ እየዞረ አይምሮን የሚያጸዳበት ነው። ያ ደግሞ በእንቅልፍ ጊዜና ኖርማል በሆነ እንቅልፎች ላይ ነው የሚሰራው። ያ ባጠረ ቁጥር ያ ኬሚካል አይምሮአችን ላይ ተለድፎ ስለሚቀር ነርቡን ይጎዳዋል። የነርቭ መሞት ደግሞ እንግዲህ የአይምሮ ሳይዝ እየቀነሰ ይመጣል። ይሄ በፋንክሽናል ኤምአርአይ በሚባሉ የብሬን ሳይዝ እና የብሬን ፋንክሽን በሚያጠኑ ጥናቶች ላይ ተረጋገጠ ነው። እንዲያውም አንዱ ወደፊት የሰውን ልጅ አይምሮ እንዳይጎዳ ለማድረግ ኖርማል ስሊፕ ነው።
ጤናማ እንቅልፍ ማግኘት ነው አንዱ መንገድ።
ትክክል። አዎ። ሁለተኛ እንቅልፍ በተደጋጋሚ ባሳጠረን ቁጥር ሰውነታችን ኮርቲዞል የምንለው የስትረስ ጊዜ የምናመነጨው ሆርሞን ከፍ ይላል። ያ እንግዲህ የደም ስኳራችን ከፍ እንዲል ያደርጋል። እንዲያውም በተጠኑ ጥናቶች ኖርማል የሆኑ ልጆችን ወስዶ እንቅልፋቸውን 4 ሰዓት ብቻ እንዲሆን በተደጋጋሚ ለ10 ቀን ቢደረጉ እነዚህ ልጆች ስኳር በሽታ የያዘው ሰው አይነት የደም ቴስት ነው የሚኖራቸው።
የግድ ስኳር በሽታው ሳይኖር እንኳን ያን አይነት ሁኔታም ይፈጠራል ነው የሚሉን?
ይፈጠራል። አዎ። እና ደግሞ እንቅልፋቸው እንደገና ወደ ኖርማል ሲመለስ ይመለሳል። እንግዲህ ለኛ ግን በአብዛኛው ታዋቂ ለሆኑ ሰዎች በተደጋጋሚ አጭር እንቅልፍ በሚተኙበት ጊዜ ስኳራቸው ከፍ ያለ ይሄዳል፣ ክብደታቸው እየጨመረ ይሄዳል። ክብደታቸው እየጨመረ የሚሄድበት ምክንያት ሰውነታችን ማቃጠል ያቀተዋል። ምክንያቱም የስትረስ ሆርሞን የምንለው ኮርቲዞል የምንለው ከፍ ያለ ይሄዳል። እንደውም ለምሳሌ በጃፓን ሀገር የመጀመሪያው የስኳር በሽታ መከላከል ኖርማል የሆነ እንቅልፍ መተኛት ነው። ምክንያቱም ጃፓኖች የስኳር በሽታ ከፍ ያለ ሄደባቸው ምክንያት ከእንቅልፍ ማጠር ምክንያት መሆኑ ተረጋግጧል። ሶስተኛው የደም ግፊት ከፍ ማለት ነው። አጭር እንቅልፍ ደም ግፊትን ከፍ ያደርጋል። አጭር እንቅልፍ ኦቨርኦል ካርዲዮቫስኩላር ዴዝ ምን አጠቃላይ ሰዎች ምን ያህል ጊዜ ተኝተው ነው በልብ ምክንያት ሊሞቱ ይችላሉት የሚለው ሲታይ አጭር እንቅልፍ ህይወትን እንደሚያሳጥር በልብ በሽታ ምክንያት ህይወት እንዲጠፋ እንደሚያደርግ ተረጋግጠ ነው። 8 ሰዓት የሚገባውን እንቅልፍ አለመተኛት እና ሰው እንቅልፉን በሚያሳጥርበት ጊዜ እና እንደዚህ ያሉ ጉዳቶቹ ለምሳሌ የመኪና አደጋን ብንወስድ አጭር እንቅልፍ የተኙ ሰዎች 7 ጊዜ ነው ከሌላው ኖርማል እንቅልፍ ከሚተኙ ሰዎች የበለጠ ለአደጋ የሚጋለጡት። ስራ ቦታ ላይ የሚደርሱ አደጋዎች እንቅልፍ ከማጣት ጋር ያዙ ናቸው። ክብደት አንዱ ትልቁ እንግዲህ ውፍረት ያለም ችግር እና አንዱ የእንቅልፍ መጠን በሰዓት መቀነስ ነው። ለዚህ ምክንያቱ ይሄም ሜታቦሊዝም የምንለውን ስለሚቀንስ
እንደሚነግሩን ምናልባትም ተዘርዝረው ያላለቁ ጾም ተፈጥሯዊ የሚመስለውን ሁላችንም የምንፈልገውንና በየለቱም የምናደርገውን በቂ እንቅልፍ በማጣት ብቻ መከተላቸውን ገልጸዋል። አንድ ሰው ለምን በቂ እንቅልፍ አጣ የሚለውን ጥያቄ እንድናነሳ ይጠይቃልና በሁለት ከፍለን ለዛሬ መንደርደሪያውን ብናነሳ በአንድ በኩል መተኛትን ቢብሏቸው ወይም እንቅልፍ አልወስድ ብሏቸው ሳይሆን በስራ ምክንያት ሌሎች የግል ሁኔታዎች ተጨምረው በቂ እንቅልፍ ለራሳቸው ያልፈቀዱ ሰዎች ምን እንዲያስቡ ይፈልጋሉ?
እንግዲህ የላይፍስታይል ለውጥ ቅልፍ ባለመተኛት አጭር ጊዜ በመተኛት እንደው ቀኑን በሙሉ በስራ ላይ በትጋት አሳልፋለሁ የሚሉ ብዙ ሰዎች ሰማለሁ። ያ ግን ትክክል አይደለም። ምክንያቱም በአጭር ጊዜም በረጅም ጊዜም የተደረጉ ጥናቶች እንቅልፍ ተኝቶና እንቅልፍ ሳይተኛ የሚሰራ ሰው በስታንፎርድ ዩኒቨርሲቲም ተጠንቷል። ይሄ ውጤቱ የሚያምርለት መደበኛ እንቅልፉን ተኝቶ የሰራ ሰው ነው። እና ፐርሴፕሽን ምንኛ እንግዲህ በህብረተሰባችን አለ መተኛትን ወይ እንቅልፍን ምንድነው ጥቅሙ የሚለውን ዝቅ አድርጎ ከማየት የሚመጣ ነው እንጂ ዋናው ነገር መደበኛና ጥሩ እንቅልፍ መተኛት ለረጅምና ለጤነኛ እድሜ አስፈላጊ መሆኑን መገንዘብ የግድ ያስፈልጋል።
የሚያከራክር አይደለም ነው የሚሉን?
አይደለም።
ለምሳሌ ለክርክር ያህል በተናጠል የሚታይ የአንድ ሰው ጠባይና የአንድ ሰው አጋጣሚ የአንድ ሰው ተፈጥሮ ከሆነም ይለዩልናል። የግለሰቡን ሁኔታና ተጠቅላላ የጤና ሁኔታ ሳያዩ ዝርዝሩን ማወቅ እንደሚያዳግት ይገባኛል። ነገር ግን ይህ ሰው በጣም በስራው ትጋት የሚታወቅ አብዛኛውን የቀኑን ሰዓታት በስራ ላይ በቀለጠፈ ያምሮም ያካል እንቅስቃሴም በሚጠይቅ ስራ ውስጥ የሚያልፍ ሰው ለረጅም አመታት ይሄ እንደው የተናጠል ሁኔታ ተደርጎ ሊታይ ይችላል። በረጅም ጊዜ ውስጥ አጣል ያመጣበት ይችላል። ምንድነው የሚታየው?
ሁለት አይነት አለ። በተፈጥሮ አጭርና ረጅም የሚተኙ ሰዎች አሉ። በጣም ትንሽ ናቸው ግን short sleepers long sleepers እንላቸዋለን። እነሱ የተወሰኑ ናቸው። በጂንቸው በቤተሰብም ሊሄድ ይችላል።
በዘር የሚተላለፍ በዘር ግንድ የሚመጣ ከቤተሰብ የሚወረስ ይያሉ ነው።
ለከ ነው። ይሄም ጥናቱም ተደርጓል እና አጭር የሚታኙ ባጭር ጊዜ እንቅልፍ ምንም ችግር ሳይኖርባቸው የሚኖሩ ሰዎች እንዳሉ ይታወቃል። ግን ቁጥራቸው ትንሽ ነው። ልክ እንደዛውም በተፈጥሮ ብቻ 9 ሰዓት እንቅልፍ የሚያስፈልጋቸው ሰዎች አሉ። ግዴታ እንደው ጤነኛ ያልሆነ እንቅልፍ ነው ማለት አይደለም። የህብረተሰቡን በሙሉ በመናይበት ጊዜ ግን ከ5% በታች ናቸው እነዚህ ሰዎች። ስለዚህ አብዛኛው ህዝብ አሁንም 8 ሰዓት እንቅልፍ የሚያስፈልገው ነው።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች በዚሁ ተጠናቀዋል። የተመደበልን ጊዜ እንዲሁ በሁሉም ስፍራ ባሉ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት እንግዶልኔ ነኝ። አብራችሁን ስለቆያችሁ እናመሰግናለን።